Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው የአርብ የካቲት 17 2009 ዓ.ም ዝግጅታችን ጀምሯል።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ሰለሞን ክፍሌና
ጤና ይስጥልን፣ እኔም ቆንጅት ታየ ነኝ።
ተቃዋሚ ፓርቲዎችና ኢህአዴግ የክርክርና የድርድር የአሰራር ረቂቅ ደንብ ላይ ለመወያየት ሌላ ቀጠሮ ተለዋውጠዋል። መገናኛ ብዙሃን ያለ ልዩነት በውይይቱ ገብተው እንዲዘግቡም ፓርቲዎቹ ተስማሙ።
የመንግስትም የግልም ሚዲያዎች በእነዚህ መድረኮች የመሳተፍ መብት እንዳላችሁ እዚህ ያለነው ፓርቲዎች ተግባብተንበታል። ስትዘግቡ እንደ ሁኔታው ሙሉ ጊዜ የምትቆዩበት ጊዜ ይኖራል። ወደፊት በሚጸድቀው ህግ አሰራር መሰረት
የዛሬውን ውይይት የመሩት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤን ድምፅ ነው ያሰማናችሁ። ዝርዝሩ በአብይ ርዕስ ይቀርባል።
በኦሮሚያ የሚንቀሳቀሱ የክልል ፓርቲዎች ደግሞ ድርድሩ ለሁሉም ክፍት እንዲሆን ጥሪ አቅርበዋል። በዚህም ላይ በሁለተኛው አጋማሽ ዘገባ ይኖረናል።
ከክልል እስከ ወረዳ ባሉት የመዋቅር ደረጃዎች 4460 አመራሮች ከኃላፊነት ውጭ እንዲሆኑ ከአመራር ፑል ውጭ እንዲሆኑ የተደረገበት ሁኔታ ነው ያለው። በቀበሌ ደረጃም 13578 የቀበሌ አመራሮች እርምጃ እንዲወሰድባቸው የተደረገበት አግባብ ነው ያለው።
የኦሮሚያ ብሔራዊ ክልላዊ የኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋ ናቸው። ሌላው ከአዲስ አበባ የደረሰን ዘገባ ዝርዝሩን ያሰማል።
በሁለተኛው አጋማሽ የሱዳንና የኢትዮጵያ ድንበር ጉዳይ የኢትዮ ሱዳን የድንበር ኮሚቴ ከተጋበዙ እንግዶች ጋር ልዩ ውይይትና መደበኛ አፍሪካው በጋዜጦች ይቀርባሉ። አሁን የሰዓቱን የዓለም ዜና እናሰማለን። በደቡብ አፍሪካ ዋና ከተማ በፕሪቶሪያ በዛሬው ዕለት በተደረገ ሰላማዊ ሰልፍ የውጭ ዜጎች በተለይ ናይጄሪያውያን ከሀገራችን ይውጡ የሚሉ መልእክቶች ሲስተጋቡ ውለዋል። ከሰላማዊ ሰልፉ ጋር በተያያዘ በተነሳው ረብሻ የውጭ ዜጎች የንግድ ተቋማት ተዘርፈዋል። ከተዘረፉት የንግድ ተቋማት ውስጥ የኢትዮጵያውያን ንብረቶችም እንደሚገኙበት በደቡብ አፍሪካ ኢትዮጵያ የማኅበረሰብ መሪ አቶ ታምሩ አበበ ለቪኦኤ ተናግረዋል። መስታወት አራጋው ዝርዝሩን ይዛለች።
በዛሬው ዕለት በደቡብ አፍሪካ ዋና ከተማ ፕሪቶሪያ በርካታ የሀገሪቱ ዜጎች ሰላማዊ ሰልፍ አካሄዱ። ከሰላማዊ ሰልፉ ጋር በተያያዘም በተነሳው ረብሻ የውጭ ዜጎች የንግድ ተቋማት ተዘርፈዋል። ከነዚህ ውስጥ ከ30 በላይ የሚሆኑ የንግድ ተቋማት የኢትዮጵያውያንና ሶማሊያውያን እንደሆኑ በደቡብ አፍሪካ ነዋሪ የሆኑት የኢትዮጵያ የማህበረሰብ መሪ አቶ ታምሩ አበበ ለቪኦኤ ገልጸዋል።
ከባለፈው እሁድ ጀምሮ በዜናም በአገር ውስጥም ዜና እንደታየው 40 እና 30 በላይ የሆኑ የኢትዮጵያኖች እና የሶማሌዎች ሱቆች ተቃጥሏል። እንግዲህ ይሄ የሚያሳየው የኢሌጋል ኢሚግራንት ከሆነ መንግስት ይሄንን ዲል አድርጎ ወይም ደግሞ መንግስት ህገ ወጡን ሰዎች በራሱ መንገድ ማስወጣት ሲችል፣ ህዝቡ ግን ይሄንን እንትን ሳይል በአጠቃላይ በስደተኛ ላይ ያለውን ጥላቻ ነው እያሳያለው። ይሄንን በተመለከተ እንግዲህ ዛሬ ከፍተኛ የሆነ ሰላማዊ ሰልፍ ተጠርቶ ነበረ። በዚህ ሰላማዊ ሰልፍ ላይ ብዙ ሳውዝ አፍሪካኖች አልተሳተፉም። እንደ ቁጥሩም እንደተፈራው አልተሳተፉም። ምክንያቱም ብዙዎቹ ያልደገፉት ሁኔታ አለ።
በደቡብ አፍሪካ የሚኖሩ ናይጄሪያውያን ልጆቻችንን በአደንዛዥ እጽ አበላሹ፣ ሴተኛ አዳሪነትን አስፋፉ፣ በህገወጥ መንገድም ስደተኞችን በማስገባት ላይ ናቸው፣ ስለዚህ ከሀገራችን ለቀው ይውጡልን የሚል ጥያቄን የያዘ ነው የዛሬው ሰላማዊ ሰልፍ።
አደንዛዥ እጽ በመሸጥ ሴተኛ አዳሪነትን በማስፋፋት ሰዎችን ከሀገር ወደ ሀገር ኢሌጋል ወይም ህገወጥ መንገድ በሆነ በማዘዋወር በዚህ ናይጄሪያዎችን በጣም የከሰሱ ነበረ። በትክክልም ችግር አለ። ይሄ አይነት ችግር በሳውዝ አፍሪካ ላይ በከፍተኛ ሁኔታ አለ። ግን ስደተኛ ማለት ሁሉም ስደተኛ ማለት ይሄንን ያደርጋል ማለት አይደለም። በተለይ እኛ ኢትዮጵያኖች፣ ሶማሌዎች በእንደዚያ ነገር ላይ በጣም የምንሳተፍ ሰዎች አለንም። በጣም የታታሪ ሰራተኞች ነን። በእምነታችንም አይፈቅድም፣ ባህላችንም አይፈቅድም።
ከዚህ ቀደም በደቡብ አፍሪካ በተደጋጋሚ በተለያዩ ግዛቶች ረብሻ የተቀላቀለባቸው ብዙ ንብረት የጠፋባቸው በርካታ የውጭ ዜጎች ባሰቃቂ ሁኔታ የተገደሉበት ሰላማዊ ሰልፎች ተካሂደው እንደነበር የሚታወስ ነው።
ዘንድሮ ከቀድሞ በባሰ ሁኔታ አፍሪካ ላይ ያጠላው የረሃብ ቀውስ በአብዛኛው ሰው ሰራሽ ነው ይላሉ ጠበብት። የተባበሩት መንግስታት ድርጅትም በደቡብ ሱዳን ከፊል ግዛቶች ቸነፈር ገብቷል ሲል አውጇል። የምግብ ዋስትና አለመኖሩም በአህጉሪቱ ሁሉም አካባቢዎች ማለት ይቻላል በብዙ ሚሊዮን ዜጎች ላይ ስጋት አሳድሯል። ድርቁ ለረሃብ መከሰት በከፊል ምክንያት ቢሆንም አብይ ችግሩ ግጭት ነው ሲሉ ክሪስ ሂልስብርነር የተባሉት የረሃብ ቅድሚያ ማስጠንቀቂያ ድርጅት አንጋፋ ባለስልጣን ተናግረዋል። በኢትዮጵያ የቦረና ዞን ገበሬዎች ለአሜሪካ ድምጽ ሬዲዮ ሲናገሩ ከብቶቻቸው በረሃብ ስለተወለጉ ሸጠው ምግብ ለመግዛት እንደተቸገሩ አስታውቀዋል። ከድርቁ በፊት 440 የአሜሪካ ዶላር ያወጣ የነበረ ከብት ዛሬ በመክሳቱ ከ17 ዶላር በላይ ገዢ የለውም ተብሏል።
ከሊቢያ ወደ ጣሊያን በሚወስደው የሜዲትራኒያን ባህር መስመር ላይ የሚሞቱ ፍልሰተኞች ቁጥር ማሻቀቡን የሚያሳዩ ሪፖርቶች እየደረሱት መሆኑን ዓለም አቀፉ የፍልሰት ድርጅት IOM አስታወቀ። አደጋው ጨምሮ የታየው በያዝነው የአውሮፓ ዓመት ያለፉ ሁለት የመጀመሪያ ወራት ነው። ሊሳ ሽላይን ከIOM የጄኔቫ ጠቅላይ ጽህፈት ቤት ያጠናቀረችው ዘገባ ለሰለሞን አባተ ያቀርበዋል።
ባለፈው ዓመት በተመሳሳይ ጊዜ ሜዲተራኒያን ባህር ላይ የቀሩ ስደተኞችና ፍልሰተኞች ቁጥር 97 ነበር። ባለፉት ሁለት ወራት ውስጥ ግን ጣሊያን ለመድረስ ሊቢያ ዳርቻ ላይ ወደ ባህሩ እንደገቡ ሌላኛውን ዳርቻ ለማየት ያልታደሉት ቁጥር 326 ደርሷል። በዚያ ላይ ይህ ቁጥር እውነተኛውን የሰቀቀን መጠን አያሳይም። ያልተገኙ አስከሬኖች ቁጥር ብዙ ነው። የዓለም አቀፉ የፍልሰት ድርጅት IOM ቃል አቀባይ እንደሚሉት ከአደጋው ሰለባዎች አብዛኞቹ ከሰሃራ በስተደቡብ ካሉ ሀገሮች የተነሱ መሆናቸውን ቃል አቀባዩ ጆኤል ሚላን ለቪኦኤ ገልጸዋል።
There's a thriving business in kidnapping right now in Libya where people are being taken off the street, held to paid ransom and then forced to
ሊቢያ ውስጥ እንደ ንግድ የተያዙ የጠለፋ አድራጎቶች ተሟሙቀዋል። ሰዎች ከየመንገዱ ታፍነው ይወሰዱና የማስለቀቂያ ክፍያ ከተወሰደባቸው በኋላ ወደ ጀልባዎቹ ተገፍተው እንዲገቡ ይደረጋሉ። ጠላፊዎቻቸው ክፍያዎቹን ከወሰዱ በኋላ ዘወር ብለውም አያዩዋቸው። ሰዎቹ ወደ የቤተሰቦቻቸው እየደወሉ ራሳቸውን ጥቂት የሚያቆዩበት ገንዘብ እንዲላክላቸው ወደ መማጸን ይገባሉ። ስልክ የመደወሉ መንገድና አሰራር ራሱ እጅግ የተራዘመና አድካሚ ነው።
በእነዚህ ራሳቸውን የሚከላከሉበት አንዳች አቅም በሌላቸው ሰዎች ላይ የሚፈጸሙት እጅግ የከፉ ጥፋቶች እየበዙ መምጣታቸውን የተናገሩት ሚላን ሕገወጦቹ አሸጋጋሪዎች ከጀልባዎቹ ላይ ሞተር እየሰረቁ እንደሚወስዱና በሰው የታጨቁትን ጀልባዎች ወደ ባህሩ እንዲንሳፈፉ እንደሚለቋቸው ገልጸዋል። ነፍስ አድን መርከቦች መንገድ ላይ መሆናቸው ፍልሰተኞቹ በአሸጋጋሪዎቹ እንደሚነገራቸውና ብዙ ጊዜ የባህር ላይ ፈጥኖ ደራሾች መንገደኞቹን ከያሉበት አደጋ ቢያወጧቸውም ጨርሶ ማንም የማይደርስላቸው ጊዜም ጥቂት አለመሆኑን ሚላን አመልክተዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። በየመን የጸጥታ ጥበቃ ባለሥልጣናት መግለጫ መሠረት ትላንት አንድ አጥፍቶ ጠፊ ቦምብ ታጣቂ ደቡባዊቷ ከተማ ዝንጅባር ውስጥ ባደረሰው ጥቃት በትንሹ 8 ወታደሮችን ገሏል። በሌላ በኩል ሌላ አጥፍቶ ጠፊ በመኪና ላይ የተጠመደ ቦምቡን ዛሬ አልባብ አጠገብ በሚገኘው የሶሪያ መንደር ውስጥ አፈንድቶ በትንሹ 35 ሰዎችን ሲገድል ሌሎች በርካቶች አቁስሏል። የኢራቅ ወታደራዊ ባለሥልጣናት እንደሚሉት በዩናይትድ ስቴትስ የሚታገዙት ኃይሎች ወደ ምዕራባዊው የሞሱል ከተማ ዘልቀው ገብተዋል። በሁለቱ ተጎራባች ሀገሮች ሜክሲኮና ዩናይትድ ስቴትስ መካከል የድንበር ግንብ ማነጽና ዜጎችን ወደ ሀገራቸው የመመለስ ስጋት ባለበት በአሁኑ ወቅት ሁለት የፕሬዚደንት ዶናልድ ትራምፕ ልዑካን ትላንት ሜክሲኮን ጎብኝተዋል። ፕሬዚደንት ዶናልድ ትራምፕ ዛሬ ጠዋት በአህጽሮት ሲፓክ እየተባለ በሚጠራው የወግ አጥባቂ ፖለቲከኞች የተግባር ጉባኤ ላይ ባደረጉት ንግግር በመገናኛ ብዙሃን ላይ የጀመሩትን ጥቃት ደግመዋል። ማንኛውም ጋዜጠኛ ማንነታቸው ያልታወቀ ምንጮችን በዘገባው እንዲጠቀም ሊፈቀድለት አይገባም ብለዋል ፕሬዝደንቱ። ዜናው አበቃ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፍላችሁ የአርብ የካቲት 17 2009 ዓ.ም ምሽት ፕሮግራም ነው።
ለምሽቱ ወደ አሰናዳናቸው ዘገባዎች ከማለፋችን በፊት በሁለተኛው አጋማሽ ከሚቀርቡ ቅንብሮች ከአንዱ ቀንጨባ አድርገን እናሰማችሁ።
መሬቱ ላይ ችካልም እየተቸከለ ነው አንዳንድ ቦታዎች። እንደገና ደግሞ ገበሬዎች ተፈናቅለው የነሱ መሬት የነበረውን ተነጥቀው ለሱዳን ተሰጥቶባቸው ከሱዳን ተከራይተው የሚያርሱ የኢትዮጵያ ገበሬዎች አሉ። ይሄ በምድሩ ላይ ያለ ሀቅ ነው።
በሱዳንና ኢትዮጵያ ድንበር ጉዳይ በተካሄደ ልዩ ውይይት ከቀረቡ የኢትዮ ሱዳን የድንበር ኮሚቴ ከተጋበዙ እንግዶች ያንዱን አቶ አገኘው መኮንንን ድምፅ ነው የሰማችሁት። ሙሉ ውይይቱ በሁለተኛው አጋማሽ ይቀርባል።
የኢትዮጵያ መንግስት በመሰረተው ክስ ዙሪያ ከግንቦት ሰባት መሪዎችና ከኦሮሞ ፌዴራሊስት ኮንግረስ ጠበቃ ያገኘናቸው ምላሾች አሉ። በምሽቱ የመጽሔት ክፍለ ጊዜ ዘገባ አካተናል። አሁን ወደ ዕለቱ አብይ ርዕስ ይሆናል የምናልፈው።
ተቃዋሚ ፓርቲዎችና ገዢ ፓርቲ ኢህአዴግ ቀደም ብለው በሰየሙትና በተወካዮች ምክር ቤት ባለሙያዎች አማካይነት በቀረበላቸው የክርክርና የድርድር የአሰራር ረቂቅ ደንብ ላይ ለመወያየት ሌላ ቀጠሮ ተለዋውጠዋል። መገናኛ ብዙሃን ያለ ልዩነት በውይይቱ ገብተው እንዲዘግቡም ፓርቲዎቹ ተስማምተዋል። መለስካቸው አመሃ ዝርዝሩን ይዟል።
በስፍራው ለነበሩ ጋዜጠኞች አዳራሹ ክፍት ሲደረግ ከመድረኩ መሪ እንደተነገረው ከሆነ የዕለቱ አጀንዳ አንድ ብቻ ነበር። አጀንዳው የፖለቲካ ፓርቲዎች ክርክርና ድርድር የአሰራር ረቂቅ ደንብ ላይ መነጋገር የሚል እንደሆነም በፓርቲዎቹ ስምምነት መድረኩን ይመሩ የነበሩትና የኢህአዴግ ጽህፈት ቤት ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለጉባኤው አስታውሰዋል። ቀጥለውም ስብሰባው ቢከተለው ፍሬያማ ይሆናል ያሉትን ሐሳብ አመላክተዋል።
ባለፈው ስብሰባችን ይህንን ደንብ መነሻ አርቅቆ ሊያመጣልን የሚችል ከሁሉም ፓርቲዎች የቀረበውን ፕሮፖዛል ወደ ህግ መልክ ቀይሮ ሊያመጣልን የሚችል ኮሚቴ አቋቁመን ነበር። ኮሚቴው እንዴት እንደሰራና ምን እንደሰራ ሐሳብ እንዲያቀርብ እጋብዛለሁ። ከዛ በኋላ በእያንዳንዱ አንቀጽ ላይ ፓርቲዎች እየተስማማንበት የምንሄድበትን አሰራር እንከተላለን። ቀጥታ ወደ ኮሚቴው ይሄዳለሁ።
የአቶ ሽፈራው ሐሳብ ተቀባይነት አላገኘም። ወዲያው ሁለት ጎልተው የሚታዩ ተቃራኒ ሐሳቦች ወደ ውይይቱ መድረክ ወጥተዋል። አንዱ በቀረበው ረቂቅ የአሰራር ደንብ ላይ ተወያይቶ አንድ ምዕራፍ መድረስ የሚል ሲሆን፣ በዚሁ ተቃራኒ ደግሞ ረቂቁን ዛሬውኑ ተቀብለን ዛሬውኑ በረቂቁ በቀረቡ የተለያዩ ሐሳቦች ላይ መወያየት ተገቢ አይደለም ወይንም ችኩልነት ይመስላል፣ ከዚያ ይልቅ ተጨማሪ ጊዜ በመውሰድ ሁሉም ፓርቲ በየራሱ መክሮበት በሌላ መድረክ መወያየቱ ይበጃል የሚል ሐሳብ ቀረበ። በሁለቱም ሐሳቦች ላይ በቂ አስተያየቶች መሰንዘራቸውን የተመለከቱ የመሰላቸው የመድረኩ መሪ አስታራቂ ሐሳብ ያሉትን አቀረቡ። በማያለያዩና ቀላል በሆኑ ጉዳዮች ላይ ዛሬውኑ ብንወያይ የሚል ነበር ሐሳባቸው። ይህም ተቀባይነት አላገኘም። ከዚህ በኋላ ረቂቁን ባዘጋጁት የምክር ቤቱ ባለሙያዎች ረቂቁ በሙሉ ለጉባኤው ተነቦ በሚቀጥለው ስብሰባ በረቂቁ ላይ ለመወያየት በሙሉ ስምምነት ፓርቲዎቹ ተለያይተዋል። ምናልባት ከአጀንዳው ውጪ በፓርቲዎች ከአንድ ሰዓት ላላነሰ ጊዜ ያወያየው ርዕስ የጋዜጠኞች ጉዳይ እንደሆነ በስብሰባው ላይ በይፋ ተነግሯል። አቶ ሽፈራው ሽጉጤ ጋዜጠኞች ወደ አዳራሹ ከገቡ በኋላ ፓርቲዎቹ በውይይቱ ሂደት የጋዜጠኞችን ያዘጋገብ ሁኔታ በተመለከተ የሚከተለውን ብለዋል።
የተስማማነው ነገር ሚዲያ የመዘገብ ነጻነት አለው። በዚህ ላይ ምንም ገደብ የለውም። የመንግስትም የግልም ሚዲያዎች በእነዚህ መድረኮች የመሳተፍ መብት እንዳላችሁ እዚህ ያለነው ፓርቲዎች ተግባብተንበታል። ስትዘግቡ እንደ ሁኔታው ሙሉ ጊዜ የምትቆዩበት ጊዜ ይኖራል። ወደፊት በሚጸድቀው ሕግ አሰራር መሰረት የዛሬ ስብሰባ እስከ መጨረሻው ድረስ የመዘገብ መብት አላችሁ። ግን እያንዳንዱ ፓርቲም ሆነ የስብሰባው መንፈስ በተሟላ መንገድ መዘገብ አለበት የሚለውንና ይሄ መንፈስ በተለየ ሁኔታ የሚያዛባ ሚዲያ ከተገኘ ፓርቲዎቹ ሚዲያውን እንዲታረም የማድረግም ሆነ በኋላ በስብሰባዎቻችን ለይተን የመከልከል መብትም እንዳለን ጭምር ነው ያነሳ ነው። ለምንድን ነው የተሟላ መሆን አለበት። የማንም ጎድሎ ወይም ተጨምሮ መቅረብ ስለሌለበት ማለት ነው።
አቶ ሽፈራው አክለው እንደገለጹት የተለያዩ መገናኛ ብዙሃን ተቃዋሚ ፓርቲዎችና ኢህአዴግ ድርድር እንደጀመሩ አድርገው ዘግበዋል። ይሁንና እስከዛሬ ድርድር አልተጀመረም። ዛሬም የምንወያየው ይህ ድርድር በሚካሄድበት የአሰራር ረቂቅ ደንብ ላይ ነው ሲሉ አሳስበዋል። ፓርቲዎቹ በዚህ ረቂቅ ደንብ ላይ ለመወያየት የካቲት 24 ቀን 2009 ዓ.ም ቀጠሮ ይዘዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ለመጽሔት ክፍለ ጊዜ ወደ አሰናዳናቸው ዘገባዎች እንሻገራለን። አሁን በህብረተሰቡ የተነሱት ጥያቄዎችን መነሻ ያደረጉ ፖለቲካዊና ህጋዊ እርምጃዎች እየተወሰዱ መሆኑን የኦሮሚያ ብሔራዊ ክልላዊ መንግስት አስታውቋል። በዚህም መሰረት ከክልል እስከ ወረዳ ያሉ 4460 አመራሮች ከኃላፊነት መነሳታቸውን፣ ለፍርድ የቀረቡም መኖራቸውን የክልላዊ መንግስቱ የኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ለአሜሪካ ድምጽ ገልጸዋል። አቶ አዲሱ አረጋን ያነጋገራቸው እስክንድር ፍሬው ተከታዩን አስተላልፏል።
የኦሮሚያ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ለአሜሪካ ድምጽ ሲናገሩ እርምጃዎቹ በቅርቡ ከተካሄደው የጥልቅ ተሐድሶ እንቅስቃሴ የመነጩ ናቸው ብለዋል። በክልሉ የተሐድሶ መድረኮች ከ6.5 ሚሊዮን በላይ ህዝብ መሳተፉን፣ አሉ የሚባሉ ችግሮችን መነሳታቸውን ጠቁመዋል። የመልካም አስተዳደር፣ የኪራይ ሰብሳቢነትና የአመራር ብቃት ችግሮች በህብረተሰቡ ከተነሱት ውስጥ ዋነኛዎቹ መሆናቸውንም አስታውሰዋል። የህብረተሰቡን አስተያየቶች መነሻ ያደረጉ ፖለቲካዊ እርምጃ መወሰዳቸውን፣ በዚህም በሺዎች የሚቆጠሩ አመራሮች ከኃላፊነት መነሳታቸውን አስረድተዋል።
የፖለቲካዊ እርምጃዎቹን በምንመለከትበት ጊዜ ከክልል እስከ ወረዳ ባሉት የመዋቅር ደረጃዎች 4460 አመራሮች ከኃላፊነት ውጭ እንዲሆኑ፣ ከአመራር ፑል ውጭ እንዲሆኑ የተደረገበት ሁኔታ ነው ያለው። በቀበሌ ደረጃም 13578 የቀበሌ አመራሮች እርምጃ እንዲወሰድባቸው የተደረገበት አግባብ ነው ያለው። የእርምጃውን ምክንያት በምናይበት ጊዜ
ወደ ምክንያቱ ከመግባት በፊት አቶ አዲሱ፣ ከፓርቲ አባልነት ጭምር ነው ወይ ደግሞ ከፓርቲ አመራርነታቸው ጭምር ነው ሰዎቹ እንዲለቁ የተደረገ ወይስ ከመንግስት ስልጣን ነው? ምን አይነት የስልጣን ደረጃ ሰዎችን ያካትታል? የዞን አስተዳዳሪ፣ የወረዳ አስተዳዳሪ ወይ ደግሞ በክልል የተለያየ ኃላፊነት ላይ ያሉትን ይጨምራል? እሱን ያብራሩልኝ።
አዎ ይጨምራል። ከነዚህ ውስጥ የ39ኙ ከፍተኛ የአመራር እርከን ውስጥ ያሉ ናቸው። በክልልም በዞንም ደረጃ የሚጨምር ነው። ከዛ ውጪ ሁለት የድርጅቱ የስራ አስፈጻሚ ኮሚቴ አባላት ወደ ማዕከላዊ ኮሚቴ አባልነት ዝቅ እንዲሉ በግምገማ የተደረገበት ሁኔታ ነው ያለው። ሶስት የማዕከላዊ ኮሚቴ አባላት ደግሞ ከማዕከላዊ ኮሚቴ አመራርነታቸው እንዲታገዱ የተደረገበት አግባብ ነው ያለው።
እርምጃው ከተወሰደባቸው አመራሮች ውስጥ 2587ቱ በብቃት ማነስና በዝቅተኛ የትምህርት ዝግጅት ምክንያት፣ 964ቱ በኪራይ ሰብሳቢነት ችግር፣ 397ቱ በስነ ምግባር ጉድለት፣ 512ቱ ደግሞ በሌሎች ግላዊ ምክንያቶች መሆኑን አብራርተዋል። እርሳቸው እንዳሉት እርምጃው የተወሰደውም በየደረጃው ባለው የድርጅት ኮሚቴ ተጣርቶ ሀሳብ ከቀረበና ህዝብ እንዲተችበትና እንዲወያይበት ከተደረገ በኋላ ነው። 13587 የቀበሌ አመራሮችም በተመሳሳይ ምክንያትና ሂደት ከኃላፊነት መነሳታቸውን የቢሮው ኃላፊ አስታውቀዋል። ከክልል እስከ ወረዳ ካለው የስልጣን እርከን ከተነሱት መካከል በተለይ በኪራይ ሰብሳቢነት በተጠረጠሩት ላይ ህጋዊ እርምጃ ጭምር እየተወሰደ ነው ሲሉም አቶ አዲሱ ተናግረዋል።
ከዚህ በተጨማሪ የህግ እርምጃውን በሚመለከት የታገዱ ንብረቶች አሉ። ከ7,149,000 ብር በላይ ከነዚህ ከተጠረጠሩ ሰዎች በሙስና ወይም በኪራይ ሰብሳቢነት ያለ አግባብ ተገኝተዋል ተብሎ የተጠረጠረ ገንዘብ በባንክ የሚገኝ እንዲታገድና በፍርድ ሂደቱ እንዲታይ የተደረገ ያለበት ሁኔታ ነው ያለው። 4 ተሽከርካሪዎች፣ 40 የመኖሪያ ቤት፣ 2 ህንፃዎች እንዲሁም 244,356 ካሬ ሜትር የከተማ የመኖሪያ ቤት መስሪያ መሬት፣ 548,662 ካሬ ሜትር በደን የተሸፈነ መሬት እንዲታገድ ተደርጓል ማለት ነው።
የሀገሪቱን ጠቅላይ ሚኒስትር ጨምሮ የተለያዩ ባለስልጣናት በተለያየ ጊዜ በሰጧቸው መግለጫዎች በህዝቡ ይነሱ የነበሩ ጥያቄዎች ተገቢ መሆናቸውን ገልጸዋል። በኦሮሚያ ክልልም ሆነ በአማራ ክልል በነበሩ የተቃውሞ እንቅስቃሴዎች ማለት ነው። ተቃዋሚዎች ህዝቡ ያነሳ የነበረው ጥያቄ በኦሮሚያ ክልል ለምሳሌ የሰብአዊና ዲሞክራሲያዊ መብቶች እንዲከበሩ፣ ገበሬው ያላግባብ ከመሬቱ እንዳይፈናቀልና የንብረት ባለቤትነቱ ወይም የመሬት ባለቤትነቱ እንዲጠበቅለት፣ እነዚህ የመሳሰሉ ጥያቄዎች ናቸው ሲነሱ የነበሩት። መልስ የተሰጠበት ያለው መንገድ ግን አሁን በተሐድሶ እንቅስቃሴ ከዛ በተለየ ነው የሚሉት። ምላሽዎት ምንድነው?
ከአርሶ አደር መፈናቀል ጋር የተያያዘው ከዲሞክራሲያዊና ሰብአዊ መብቶች አያያዝ ጋር የሚነሱ ጥያቄዎችን ዝርዝሩን በደንብ ስላልጠቀስኩልህ ነው እንጂ በተሐድሶ ዶክመንት ውስጥ በዝርዝር የተቀመጡ ጉዳዮች ናቸው። በኦሮሚያ ክልልም ሊነሱ የነበሩ የህዝብ ጥያቄዎች፣ ቅሬታዎቹ እኛም ትክክል ናቸው የሚል እምነት ነው ያለን። ያንንም ለመፍታት ሰፋፊ ስራዎችን እየሰራ ነው ያለ ነው። ለምሳሌ ከዚህ በፊት በልማት እና በኢንቨስትመንት ምክንያት የተፈናቀሉ አርሶ አደሮችን መልሶ ለማቋቋም ስህተት መሆኑን ተማምነን ማለት ነው ባደረግነው ውይይት አርሶ አደራችን ከኢንቨስትመንቱ ተጠቃሚ ከመሆን ይልቅ የተከፈለው ካሳ አነስተኛ ከመሆኑ ጋር ተያይዞ ችግር ውስጥ መውደቁን በመገንዘባችን ይህንን መልሶ የሚያደራጅ አርሶ አደሮቹን መልሶ የሚያቋቁም ራሱን የቻለ ኤጀንሲ አቋቁመን በጀት መድበን እየሰራን ያለንበት ሁኔታ ነው ያለው። ስለዚህ ይሄ የተሐድሶ እንቅስቃሴ አካልና ጥያቄዎቹን በተጨባጭ ለመፍታት ያለንበትን ዝግጁነት ነው የሚያሳየው። ከሰብአዊና ከዲሞክራሲያዊ መብት አያያዝም አኳያ የነበሩ ድክመቶችን በተለያዩ ግምግመናቸዋል ማለት ነው። በዚህ ተሐድሶ ንቅናቄ ውስጥ ካለፉት ባለድርሻ አካላት ውስጥ አንዱና መሰረታዊ ሆኖ በዚህ ተሐድሶ ውስጥ ያለፉት የፍትህ አካላትና የጸጥታ አካሎቻችን ናቸው ማለት ነው። ህብረተሰቡ ውስጥ ስለተፈጠረው ቅሬታ እኛም ድርሻ ነበረን ብሎ ነው ራሳቸውን የገመገሙት። እንደ አካል ራስ መገምገም ብቻ ሳይሆን በዛ ሂደት ሰብአዊና ዲሞክራሲያዊ መብት በሚፈለገው ደረጃ ህገ መንግስቱ በሚያስቀምጠው ደረጃ የክልሉ መንግስትም ሆነ የኢፌድሪ መንግስት በሚመኘው ደረጃ ላለማደጉ እያንዳንዱ በፍትህ በጸጥታ አካላት በአመራርም አካል ጭምር ያሉ አካላት ድርሻ እንደነበራቸው ድምዳሜ ላይ ተደርሶ ነው የእርምጃውም አካል እንዲሆኑ የተደረገው የተወሰዱት እርምጃ ውስጥ የተካተቱበትና የተሐድሶ ንቅናቄው አመራርን በማውረድና መልሶ በማደራጀት ሳይሆን ኮምፕሬንሲቭ የሆኑ የህብረተሰቡ ጥያቄዎችንም የመመለስ ያካተተ ነው። ስለዚህ ችግሮቹን ከመልካም አስተዳደር ብቻ ሳይሆን ከአርሶ አደሮች መፈናቀልም ጋር አያይዘን በደንብ ነው ያየነው።
በኪራይ ሰብሳቢነት በተጠረጠሩ አመራሮች ላይ የሚወሰደው እርምጃ በዚህ እንደማይቆምም የኦሮሚያ ብሔራዊ ክልላዊ መንግስት የኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ አስታውቀዋል። በሂደትም ህብረተሰቡን ያሳተፉ እርምጃዎች ይወሰዳሉ ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ቀጣይ ዘገባ እናልፋለን። የተከበራችሁ አድማጮች፣ የኢትዮጵያ መንግስት በመድረኩና ኦፌኮ የተቃዋሚ ፓርቲ መሪ ዶክተር መራራ ጉዲና እንዲሁም የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና በኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጀዋር መሐመድ ሲራጅ ላይ በትናንትናው ዕለት ክስ መመስረቱ ይታወሳል። የክሱ ጭብጥ ምንድን ነው? በዛሬው ዝግጅታችን ከግንቦት ሰባት መሪዎችና የኦሮሞ ፌዴራሊስት ኮንግሬስ ጠበቃ እንሰማለን። ግንቦት ሰባት ክሱን ቧልት ሲለው ሕግና ሕገ መንግሥት የሌለበት አገር በማለት አስተዳደሩ በህወሀት የበላይነት የሚንቀሳቀስ ሲል ክሱን አጣጥሏል። ሄኖክ ሰማግዜር ያቀርበዋል።
በትናንትናው ዕለት በሁለቱ የፖለቲካ ፓርቲ መሪዎችና የመገናኛ ብዙሃን መሪ የተመሰረተባቸው ክሶች የወንጀል ክሶች ናቸው። የመገናኛ ብዙሃኑ ኢሳትና የኦሮሞ ሚዲያ ኔትወርክ የጸረ ሽብር ህጉ ተጠቅሶ ነው ክስ የተመሰረተባቸው። አቶ ወንድሙ ይብሳ የኦሮሞ ፌዴራሊስት ኮንግረስ የህግ ክፍል ኃላፊና የዶክተር መረራ ጉዲና የጠበቆች ቡድን አስተባባሪ ናቸው።
ክሱ የሶስቱ ሰዎች ማለት ዶክተር መረራ ጉዲና፣ ዶክተር ብርሃኑ ነጋና አቶ ጀዋር መሐመድ ሁለቱ ዶክተር ብርሃኑና አቶ ጀዋር በሌሉበት ነው ይላል ክሱ። ዶክተር መረራ ያው ባለበት ነው። እነዚህ ሶስቱ ሰዎች የተከሰሱት በመደበኛ የወንጀል ህግ ነው የተጠቀሰባቸው አንቀጽ በሶስቱም ላይ ማለት ነው። በአንደኛ ክስ የኢትዮጵያ ወንጀለኛ የወንጀል መቀጫ 1996 የወጣውን አንቀጽ 32 አንድ ሀለ አንቀጽ 38 አንድ አንቀጽ 27 አንቀጽ 238 አንድ ሁለት እና አንቀጽ 486 ላይ የሚል ነው አጠቃላይ የተመሰረተባቸው ክስ። ሁለቱ ድርጅቶች ደግሞ የኢሳት ኢትዮጵያ ሳተላይት ቴሌቪዥን እና ኦኤምኤን ኦሮሚያ ሚዲያ ኔትወርክ የተመሰረተባቸው ክስ በሽብር ክስ ሽብር አንቀጽ ተጠቅሶ ነው። ስለነዚህ ስለ ዶክተር ብርሃኑም ስለ አቶ ጀዋርም ሆነ ስለ ድርጅቱ ከህጉ አግባብ አንጻር ተወካቸው ስላለንኩ ከዚህ በላይ ብዙ ማለት አልችልም። የዶክተር መራራ ግን ያው እንደነገርኩ በአንደኛ ክስ ከሁለቱ ዶክተር ብራኑና አቶ ጃዋር ጋር ተከሰሱትና አንቀጾቹ ነግራለሁ። ሁለተኛ የዶክተር መራራ ክስ ምንድነው ምሎ በሚኒስትሮች ምክር ቤት የወጣውን ያስቸኳይ ጊዜ አዋጅ ቁጥር 01/2009 ዓመተ ምህረት አንቀጽ 12 አንድ ስር የተመለከተውን ተላልፏል ይላል። ሁለተኛ በዚህ ጭብጥ ስር ያስቸኳይ ጊዜ አዋጅ ኮማንድ ፖስት ያወጣውን ያስቸኳይ ጊዜ እርምጃ አፈጻጸም መመሪያ አንቀጽ 2 አንድ ስር የተደነገገውን ተላልፏል ነው ምለው።
የኦፌኮ የህግ ክፍል ኃላፊ አቶ ወንድሙ ኢብሳ ናቸው። በዚህ ክስ የተካተቱት ከዚህ ቀደም በርካታ ክሶች የቀረቡባቸውና በ2002 ዓመተ ምህረት የሞት ፍርድ የተበየነባቸው የቀድሞ የአዲስ አበባ ከተማ ተመራጭ ከንቲባና የአሁኑ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው። የድርጅቱ አመራር አባልና የውጭ ግንኙነትና የትብብር ጉዳዮች ኃላፊ አቶ ነአምን ዘለቀ ክሱን ጥቅስ ቧልት ሲሉ አጣጥለው ዶክተር ብርሃኑ ነጋም በተመሳሳይ የወንጀል ቃላቶች አስተዳደሩ ስንቴ ይከሳል ሲሉ ጠይቀዋል።
በጣም የሚገርመው ነገር የዶክተር ብርሃኑ ከዚህ በፊት ከስሻለው ሁለት ጊዜ ሞት ፍርድ ያለው የሞት ፍርድ አስተላልፍ ያለው አሁን አንድ ፍርድ ደግሞ ለእድሜ ልክ እስራት ብሎ አሁን አራተኛ ጊዜ ሊገሉት መሰለኝና
ቀዳሚው እንዲያውም ህገ መንግስታዊ ስርዓትን ተመሳሳይ ነው ቃላቱ በኃይል ለመናድ በማሴርና ከፍተኛ የመንግስት ባለስልጣናትን ለመግደል በማሴር በሚል ነው ከ6-7 ዓመት በፊት ይሄ ወንጀለኛ የተባሉበት። እንዴት ነው የምትመለከቱት ይሄን?
ምን ህገ መንግስታዊ ስርዓት አለ እኮ። ህገ መንግስት የሚባለውን የወያኔን ሰነድ ራሱ ወያኔ እያንዳንዱን አርቲክል ጨፍልቆ ህገ መንግስት ሳይሆን ህግ አራዊት ያለበት ሀገር ነው ኢትዮጵያ ውስጥ። ይሄ አሸባሪ ዘራፊና ጨካኝ ስርዓት የሚያካሄደው በህዝባችን በኢትዮጵያ ህዝብ ላይ ከፍተኛ ሰቆቃ፣ በደል፣ ስቃይ፣ እስራት፣ ግርፋት የሚታወቅ ነው። ህዝቡ የሚያውቀው ነው። እና ይሄንን ስርዓት ለመታገልና ለመናድ ሁሉን ነገር እናደርጋለን።
የኢትዮጵያ መንግስት ድርጅታችሁን በፓርላማ አሸባሪ ድርጅት ብሎ ከሌሎች ድርጅቶችም ጭምር ሰይሞታል። ከእናንተ ጋር ምንም አይነት ግንኙነት ማድረግ እንደ ወንጀል ነው በኢትዮጵያ የሚቆጠረው ያለው። ይሄን ህግ እንዴት ነው የምታዩት እናንተ?
ህዝብን በየዕለቱ የሚያሸብር፣ የሚጨፈልቅ፣ የሚረግጥ፣ የሚያሰቃይ፣ ቶርቸር የሚያደርግ፣ የሚገድል፣ የሚያስር ህግ የሚባል ደብዛው ከናካቴ የጠፋባት ከናካቴው የተደፈጠጡባት ሀገር ናት ኢትዮጵያ። እና እኛ ሳንሆን አሸባሪ ወያኔ ነው አሸባሪ። ይሄ ግልጽ መሆን አለበት ለኢትዮጵያ።
በውጭ ሀገር መሰረታቸውን አድርገው የሚንቀሳቀሱ ሁለት የመገናኛ ብዙሀን ላይ በተመሰረተው ክስ ኢሳትና የኦሮሞ ሚዲያ ኔትወርክ የተካተቱ ሲሆን ክሱ የጸረ ሽብር አንቀጽ የተካተተበት ነው። በትናንትናው ዝግጅታችን የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ ሲራጅን አነጋግረናል። የኢሳት ስራ አስኪያጅ አበበ ገላው በድርጅታቸው የቀረበውን ክስ አስመልክቶ ለዝግጅት ክፍላችን እንዲህ ብለዋል።
ህወሓት መራሹ የኢትዮጵያ መንግስት የተለያዩ የፈጠራ ወንጀሎችን በተቃዋሚዎች፣ በጋዜጠኞች፣ በሚዲያ ተቋማት ላይ ለረጅም ጊዜያት ሲፈበርክ እንደኖረ ሁላችንም እናውቃለን እና አሁንም በኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ ላይ የተመሰረተውን ክስ ከቁም ነገር አንወስደው። ከዚህ በፊት እንደነበሩት ክሶች ሁሉ በፈጠራ ላይ የተመሰረተ ወንጀል ያልሰሩ ሰዎችን ለመቅጣትና ለማሸማቀቅ ያለመ ነው። በኢትዮጵያ ውስጥ ፍትህና ርትዕ ቢኖር በእውነት ለመናገር ከሳሾቹ ነበሩ ለፍርድ ሊቀርቡ የሚገባቸው ሊከሰሱም የሚገባቸው። ምክንያቱም በአሁኑ ጊዜ በኢትዮጵያ ውስጥ በህዝብ ላይ ከፍተኛ ሰቆቃ፣ ወንጀል፣ ሰብአዊ መብት ገፈፋ፣ ማሰቃየት ዜጎችን ለበርካታ ችግሮች የሚዳርገው ማን እንደሆነ እናውቃለን እና ይሄ አይነት ክስ በእውነት ፍትህ ባለበት ሀገር ቢደረግ ኖሮ የህወሓት ባለስልጣናት በዋናነት በሙሉ እንዲሁም አባላቱ ለፍርድ የሚቀርቡበት ሁኔታ ይኖር ነበረ።
በዚህ የክስ መዝገብ የመድረኩና የኦፌኮ ዶክተር መራራ ጉዲና በቁጥጥር ስር ውለው የተከሰሱ ሲሆን ሁለቱ ግለሰቦች በሌሉበት ነው ጉዳያቸው የሚታየው።
አድማጮች፣ በትናንትናው ምሽት ዘገባችን የኢትዮጵያ ሚዲያ ኔትወርክ በሚል የቀረበው በስህተት ስለሆነ የኦሮሚያ ሚዲያ ኔትወርክ በሚል ይስተካከል። ለምሽቱ ዘገባ ሄኖክ እናመሰግናለን። ወደ መጨረሻው የመጽሔት ርዕስ እንለፍ። ደቡብ አፍሪካ ውስጥ በመጤዎች ጥላቻ ላይ የተመሠረተው ኃይል ተጠቃሚነት አገርሽቷል። ከቅርብ ጊዜያት ወዲህ በመዲናይቱ ፕሪቶሪያ በውጭ ተወላጆች ሱቆች ላይ ጥቃት እየተፈጸመ ነው። የአሜሪካ ድምፅ ራዲዮ ዘጋቢ አኒታ ፓውል የወደሙትን የንግድ መደብሮች ተዘዋውራ ባየችው መሠረት የቁጣው መነሻ ጥልቅና ውስብስብ መሆኑን የግጭቱ አንድምታ ደግሞ ከውጭ ሀገር ተወላጆች የዘለለ እንደሆነ ዘግባለች። አዳነች ፍሳሐዬ ይዘዋለች።
ቢግ ስዎርች ማንጎ ከስድስት ወራት በፊት የከፈተው የአፍሪቃ ምግብ የሚያቀርብ ምግብ ቤት ጥሩ ሲሰራ ከቆየ በኋላ አሁን እየዘጋው መሆኑን ገልጿል። ምክንያቱም በፕሪቶሪያ በሚገኝ መንደር የነበረው የጎረቤቱ ሱቅ በቁጣ በገነፈሉ የመንደሩ ነዋሪዎች ወድሟል። የውጭ ሀገራት ተወላጆቹ ወንጀል እያመጡብን ነው፣ የስራ ዕድልንም እየተሻሙን ነው በማለት ነው መጤዎችን የሚከሱት። ነዋሪዎቹ እንደሚሉት የወደመው ሱቅ ባለቤት አንድ ፓኪስታናዊ ቤተሰብ ሲሆን በያዝነው ሳምንት በሱቁ ላይ ጥቃት ከተፈጸመ በኋላ ሸሽቶ ሄዷል። ቺማንጎ የዚምባብዌ ተወላጅ ነው። በጎረቤቱ ላይ የደረሰው ሊደርስበት እንደማይፈልግ ገልጿል።
That's why I decided like it's not safe anymore. As you can see my neighbor just next door, they just looted everything from his shop.
ለዚህ ነው ምግብ ቤቱን ለመዝጋት የወሰንኩት። እንደምታዩ የትም ቢሆን አስተማማኝ አይደለም። የጎረቤቴን ሱቅ ሙሉ በሙሉ ነው የዘረፉት። የቀረ ነገር የለም። ዘራፊዎቹ ተራ ዱርዮች ናቸው የሚል እምነት አለኝ። መጤዎች ከሀገሪቱ እንዲወጡ የሚፈልጉት ደቡብ አፍሪካውያን ሁሉ አይደሉም። ሥራ በማጣታቸው የተበሳጩ ሰዎች አሉ። የውጭ ተወላጆች ሁሉ የነሱን ሥራ ለመሻማት የመጡ ይመስላቸዋል።
የኃይል ተጠቃሚነቱ ተግባር የሀገሪቱ ተወላጅ ነጋዴዎችንም መጉዳቱ አልቀረም። አንድ የደቡብ አፍሪካዊ ምግብ ቤትም በትርምሱ ምክንያት ለመዘጋት ተገዷል። ከብዙ ቀናት በኋላ ቢከፈትም የሚሸጥ ምግብ አልነበረውም። የምግብ ቤቱ አስተዳዳሪ ፉሉፌሎ ሉቬንጎ ያብራራሉ።
ሰኞ መጡና ሱቁን ዝጋው አሉኝ። ለምንድን ነው ምዘጋው ብዬ ስጠይቃቸው ካልዘጋኸው በሩን ሰብረን ያለውን ሁሉ እንሰባብራለን አሉኝ። በሩ እንደምታዩ ተሰብሯል። ሁሉንም ነገር ከሰባበሩ በኋላ በእኔ በር በኩል ነው ወደ ፓኪስታናዊው ሱቅ ገብተው ያወደሙት።
ደቡብ አፍሪካ ውስጥ በመጤዎች ላይ ጥላቻ የተመሰረተ ጥቃት አዲስ ነገር አይደለም። አቻምና በተካሄዱ ጥቃቶች ቢያንስ 7 ሰዎች ተገድለዋል። ለጥቃቱ ምክንያት የሆነው ችግርም የቆየ ነው። ዘረኛው የነጮች መንግስት እንደ አውሮፓ አቆጣጠር በ1994 ዓ.ም ከተወገደ በኋላም ቢሆን የእኩልነት ጉድለት፣ ከፍተኛ ብዛት ያለው ስራ አጥነትና ዘረኝነት ከሀገሪቱ አልተለየም። ተቃዋሚዎቹ ለዚህ ሁሉ ተጠያቂ የሚያደርጉት መንግስትን ነው። የሰብአዊ መብት ጉዳይ ጠበቃ ሸረን ኢካምባራም ያብራራሉ።
It's just very interesting that since 1994 our unemployment levels have stayed.
በጣም የሚያስገርም ነው። እንደ አውሮፓውያን አቆጣጠር ከ1994 ዓመተ ምህረት አንስቶ የስራ አጥነቱ መጠን በ25 እና በ30 ከመቶ መሃል ሆኖ ቆይቷል። ለስራ አጥነቱ መብዛት የውጭ ተወላጆች ወደ ሀገሪቱ መግባትን ተጠያቂ ማድረግ አይቻለም። ለብዙ አመታት የዘለቀ የስራ አጥነት ሁኔታ ነው በሀገሪቱ ያለው። መንግስታችን ስራ አጥነትን ለማቃለል የሚያስችል ፖሊሲ በማውጣት በኩል ምን ያደረገ ነው?
ሁኔታው አስፈርቶት ምግብ ቤቱን የዘጋው የዚምባብዌ ተወላጅ ቺማንጎ በአነስተኛው ምግብ ቤቱ ይሰሩ ከነበሩ ሰራተኞች ግማሽ የሚሆኑት ደቡብ አፍሪካውያን ነበሩ። አሁን ግን እነሱም ስራውን አጥተዋል።
አድማጮች፣ የዜና የአብይ ርዕስና የቀሩትን ዘገባዎች ክፍለ ጊዜ አጠናቀናል። ዝግጅቶቻችንም ተጋምሰው እንደውም ከመጋመስም አልፈው 3:33 እያሳየን ነው። አሁን ጥቂት የሙዚቃ አረፍት እናደርጋለን። እንደሚታወቀው እየተገባደደ ያለው ይህ የአውሮፓውያን የካቲት ወር ፌብሩዋሪ የጥቁሮች ታሪክ የሚወሳበት ወር ነው። ለዛሬ የመረጥንላችሁ ዜማ አለ። የእውቋን የሶል ሙዚቃ ንግስት ኩዊን ኦፍ ሶል ተብላ የምትታወቀውን የአሬታ ፍራንክሊንን ዜማ እንጋብዛችሁ።
Move your hips with a feeling from side to side. Sit yourself down in your
ከእውቋ አሬታ ፍራንክሊን ዜማዎች አንዱን ነበር ያሰማናችሁ። የ74 ዓመቷ አሬታ በዚህ ዓመት በጡረታ እንደምትገለል ከልጅ ልጆቼ ጋር ኮሌጅ ሳይሄዱብኝ አብሬያቸው ልደሰት እስቲ በሚል መሆኑን አስታውቃለች። ጊዜ ካገኘን ወደ ኋላ ላይ አንድ ሌላ ሙዚቃ እንመርቅላችኋለን። ወደ ሁለተኛው አጋማሽ እንሻገራለን። አብራችሁን ቆዩ።
በርካታ ፓርቲዎች ባሉበት ሀገር 21ዱ ብቻ ከኢህአዴግ ጋር መደራደራቸው መፍትሄ አያመጣም ሲሉ በኦሮሚያ የሚንቀሳቀሱ የክልል ፓርቲዎች አስታውቀዋል። እናም 21ዱ ሀገር አቀፍ ፓርቲዎችና ገዢው ኢህአዴግ ሁሉን አቀፍ ድርድሩን ክፍት እንዲያደርጉ ጥሪ አቅርበዋል። እስክንድር ፍሬው ነው ይህንንም ዘገባ የላከልን።
ሀገር አቀፍ ፓርቲዎች ብቻ ለድርድር መጋበዛቸው ለኢትዮጵያ ችግር መፍትሄ እንደማይሆን ነው አራት የክልል ፓርቲዎች ሰሞኑን ባወጡት መግለጫ ያስታወቁት። የኦሮሞ አቦ ነጻነት ግንባር፣ የኦሮሞ ነጻነት አንድነት ግንባር፣ የኦሮሞ ብሔራዊ ኮንግረስ እና የኦሮሚያ ነጻነት አንድነት ግንባር የተባሉ ናቸው ፓርቲዎቹ። የኢትዮጵያ ትልቁ ችግር ለዘመናት ተንሰራፍቶ የቆየው የብሔር ብሔረሰብ ጭቆና መሆኑን ፓርቲዎቹ አስታውሰዋል። የኢትዮጵያ ትልቁ ችግር ለዘመናት ተንሰራፍቶ የቆየው የብሔር ብሔረሰቦች ጭቆና ነው ብለዋል ፓርቲዎቹ። እውነታው ይህ ሆኖ እያለ የሀገር አቀፍ ፓርቲዎችን ብቻ ለድርድር መጋበዝና በብሔር የተደራጁ ተቃዋሚ ፓርቲዎችን ወደ ጎን መተው እንደማይገባም አብራርተዋል። ኢህአዴግ ለሀገር አቀፍ ፓርቲዎች ብቻ ጥሪ ያደረገው የክልሎቹን ጭምር እንደሚጋብዝ ፍንጭ ከሰጠ በኋላ መሆኑን የኦሮሞ ብሔራዊ ኮንግረስ ሊቀመንበር አቶ ቶሎሳ ተስፋዬ ያስረዳሉ።
55 የሚሆኑ የፖለቲካ ፓርቲዎች እንቀሳቀሳሉ በሀገራችን። ኢህአዴግም ደግሞ ወደ ድርድሩ ሲመጣ በተለይም ከ55 የፖለቲካ ፓርቲዎች ጋር ከወር በፊት በፌዴሬሽን ምክር ቤት ለሁለት ቀናት ውይይት ተደርጓል። በዛ ውይይት በሁለተኛው ቀን እንግዲህ የተነገረን ከኢህአዴግ ከሁሉም ህጋዊና ሰላማዊ የፖለቲካ ፓርቲዎች ጋር ድርድር ማድረግ እንደሚፈልግ ነው በዛ መድረክ ላይ ያበሰሩት ክቡር አቶ አባዱላ ገመዳ ክቡር አፈጉባኤ። ስለዚህ እኛም ይሄንን በተስፋ ነው። በእውነት ሀገራችን ድርድር ያስፈልገናል፣ ብሔራዊ መግባባት ያስፈልገናል። ለብዙ ጊዜ ይሄንን ስንጠይቅ የቆየን ፓርቲ ነንና ከዚህ አንጻር 55 የሚሆኑ ፖለቲካ ፓርቲዎች ባሉበት ሀገር ላይ 21ዱ የፖለቲካ ፓርቲዎች ብቻ ተነጥለው ከኢህአዴግ ጋር መደራደራቸው መፍትሄ አያመጣም ነው የኛ አቋም።
በአንድ ሀገር ሁለት አይነት አሰራር የለም ያሉት አቶ ቶሎሳ ፓርቲዎችን ሀገር አቀፍና የክልል በሚል መነጣጠል እንደማይገባ ጠቁመዋል። ሁሉንም ፓርቲዎች ለድርድር መጋበዝ በሚለው ሀሳብ የማይስማሙ የተቃዋሚ መሪዎች አሉ። አሁን ከተጋበዙት 21 ፓርቲዎች አብዛኛዎቹም የፓርቲ ምዝገባ ወረቀት እንጂ በቂ ተከታይ እንደሌላቸው የነዚህ መሪዎች እምነት ነው። ኢህአዴግ መደራደር ያለበትም በርካታ ደጋፊና ተከታይ ካላቸው ጥቂት ተቃዋሚ ፓርቲዎች ጋር ብቻ እንደሆነ ይናገራሉ። መግለጫ ያወጡት አራቱ የክልል ፓርቲዎች ግን በዚህ ሐሳብ አይስማሙም። አቶ ቶሎሳ ይህንኑ ነው ያንጸባረቁት።
እኛ እንግዲህ በዚህ ሀገር ላይ ከፍተኛ የህዝብ ድጋፍ እከሌ ያለው፣ ዝቅተኛ የህዝብ ድጋፍ ደግሞ እከሌ ያለው ብለን ዳታ ያወጣነው ነገር የለም። የህዝቡ ፍላጎት ህዝቡ በምርጫ ጊዜ የሚገልጻቸው ነገሮች አሉ። ሁሉም ፓርቲ በክልሉ በምርጫ ወቅት ላይ ድምፅ አቶ ዜሮ የወጣ ፓርቲ የለም። ስለዚህ 100 የሚሆን 200 አንድ የሚሆን 10 ያ ከፓርቲ በኋላ ያለው ከፓርቲው በስተጀርባ ያለው ህዝብ ነው፣ ድምፁ ሊሰማ ይገባል። ስለዚህ በእኛ እምነት ጠንካራ ተፎካካሪ ፓርቲ ከሌ ነው ኢህአዴግ ከከሌ ጋር ብቻ ተደራድሮ መፍትሄ ያመጣል ለዚህ ሀገር የሚል እምነት መቼም ወንዝ የሚያሻገር መስሎ አይታየኝም።
ለ21 ሀገር አቀፍ ፓርቲዎች የድርድር ጥሪ ያቀረበው ኢህአዴግ ተጨማሪ ፓርቲዎችን ለማሳተፍ ስለማሰቡ የታወቀ ነገር የለም። ከክልል ፓርቲዎች ጋር በተናጥል የሚደረግ ድርድር ስለመታቀዱም የወጣ መረጃ የለም። በዚህ ላይ ከገዢው ፓርቲ ተጨማሪ ማብራሪያ ለማግኘት ጥረት እያደረግኩ ነው። እንደተሳካ ይዤ እቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የአርብ ምሽት ፕሮግራማችን ይቀጥላል። አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛችሁ። አፍሪካ በጋዜጦች ቀጣዩ ቅንብር ይሆናል። አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዩናይትድ ስቴትስ መልእክተኞች ቡድን በትራምፕ አስተዳደር ወቅት የኢትዮጵያና የዩናይትድ ስቴትስ ግንኙነት በበለጠ ይጠናከራል ማለቱ ተዘገበ፣ የትራምፕ አስተዳደር በአፍሪቃ ላይ ያሳየው ዝምታ እንዳሳሰበ፣ የፎሪን ፖሊሲ ድረገጽ ጠቆመ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። አፍሪካ ኒውስ ድረገጽ በዘገበው መሰረት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሀገራቸው ከአዲሱ የዩናይትድ ስቴትስ መንግስት ጋር በተለይም በንግድና በመዋዕለ ንዋይ ፍሰት የመስራት ፍላጎት እንዳላት ገልጸዋል። ጠቅላይ ሚኒስትሩ ይህን ያሉት በሪፑብሊካዊው የዩናይትድ ስቴትስ ሴኔተር ጂም አይንሆፍ የተመራ የአሜሪካ መልእክተኞች ቡድን ባለፈው ረቡዕ አዲስ አበባን በጎበኙበት ወቅት እንደሆነ የኢትዮጵያ የዜና አገልግሎት መግለጹን ድረገጹ ጠቁሟል። ጠቅላይ ሚኒስትር ኃይለ ማርያም በአጠቃላይ የንግድና የመዋዕለ ንዋይ ፍሰት ትብብር እንዲጠናከር በተለይ ደግሞ አገዋ በሚል አጽሮት የሚታወቀው የአፍሪካ የእድገት እድል ውል እንዲጎላበት ጥሪ ማቅረባቸውን የድረገጹ ዘገባ አውስቷል። አገዋ የተመሰረተው ከ17 ዓመታት በፊት ሲሆን ከሰሃራ በመለስ ያሉት በውሉ የታቀፉ የአፍሪካ ሀገሮች ለዩናይትድ ስቴትስ ገበያ ተደራሽነት ይኖራቸዋል። አሁን ደግሞ እስከ 2025 ዓ ም ድረስ ተራዝመዋል። ለ8 ዓመታት ያህል ማለት ነው። የዩናይትድ ስቴትስ መልእክተኞችን የመሩት ሴኔተር አይንሆፍ በአፍሪካ ቀንድ የጸጥታ ጥበቃን በሚመለከት ኢትዮጵያ የዩናይትድ ስቴትስ አጋር መሆኗን ገልጸዋል። ኢትዮጵያ በኦባማ አስተዳደር ወቅት ጥሩ ግንኙነት ነበራት። ሴኔተር አይንሆፍ ታዲያ የኢትዮጵያና የዩናይትድ ስቴትስ ግንኙነት በትራምፕ አስተዳደር ወቅት በበለጠ ይጠናከራል ሲሉ ማረጋገጫ እንደሰጡ ሴኔተሩ አያይዘውም ኢትዮጵያ በተለይም በሶማሊያና በደቡብ ሱዳን ሰላምንና ጸጥታን ለመጠበቅ በምታደርገው ጥረት ዩናይትድ ስቴትስ መርዳቷን እንደምትቀጥል መግለጻቸውን የአፍሪካ ኒውስ ድረገጽ ዘገባ ጠቁሟል። ጠቅላይ ሚኒስትር ኃይለ ማርያም ከዩናይትድ ስቴትስ መልእክተኞች ጋር የተነጋገሩት አዲሱ የሶማሊያ ፕሬዚደንት መሐመድ አብዱላሂ መሐመድ ፈርማጆ የቃለ መሐላ ስነ ስርዓት እንደተመለሱ ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ኢትዮጵያ ሶማሊያ በአልሸባብ ላይ የምታካሄደውን ትግል መርዳቱን እንደምትቀጥል ለአዲሱ ፕሬዚደንትና ለሶማሊያ ሕዝብ ማረጋገጫ ሰጥተዋል ሲል የአፍሪካ ኒውስ ድረገጽ አስነብቧል። foreignpolicy.com የተባለው ስለ ዓለም አቀፍ ጉዳይ ዜናና ትንታኔ የሚያቀርብ መጽሔት ድረገጽ ደግሞ ትራምፕ በአፍሪካ ላይ ያሳዩት ዝምታ በሚል ርዕስ ባቀረበው ጽሑፍ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለፕሬዚዳንትነት ከተመረጡበት ጊዜ አንስቶ ስልጣን ከተረከቡም በኋላ ስለ አፍሪካ የተናገሩት ነገር የለም፣ ችግሩም እዛ ላይ ነው ይላል። ካለፉት 2 ዓመታት ወዲህ የዩናይትድ ስቴትስና የአፍሪካ ግንኙነት አብቧል። ፔፕፋር በሚል አጽሮት የሚታወቀው በቀድሞው ፕሬዚደንት ቡሽ የተጀመረው ኤችአይቪ ኤድስን ለመከላከል የወጣው የአስቸኳይ ጊዜ እቅድ በብዙ ሚሊዮኖች የሚቆጠሩ አፍሪካውያንን ከሞት አትርፏል። የአፍሪካ የእድገትና የእድል ውል አጎዋ ተሳታፊ የአፍሪካ ሀገሮች ወደ ዩናይትድ ስቴትስ ሸቀጣሸቀጥ ለመላክ እድል በመክፈት የአፍሪካን የኢኮኖሚ ልማት ለማጠናከር የታቀደ ነው። በፕሬዚደንት ዳብሊው ቡሽ ወቅት በነበረው የሚሌኒየም ተግዳሮት ኮርፖሬሽንም የአፍሪካ መንግስታት በመልካም አስተዳደር በዲሞክራሲና በሰብአዊ መብት አያያዝ ለማሻሻል ቁርጠኛነት ካሳዩ የአፍሪካ መንግስታት ጋር በመስራት በመቶ ቢሊዮኖች ዶላር የሚቆጠር ገንዘብ ተመድቧል። ዩናይትድ ስቴትስ ሶማሊያን፣ የቻድ ሐይቅ ተፋሰስንና የማዕከላዊ አፍሪካ ሪፑብሊክን የአፍሪካ ህብረት የሰላም ጥበቃ ተልእኮን በመርዳት ረገድ አጋር ሆና ቆይታለች። ፕሬዚደንት ኦባማ ፓወር አፍሪካ በሚል ስያሜ ያፈለቁት እቅድ በመንግስታትና በግል ሽርክና በአህጉሪቱ ላለው የኤሌክትሪክ መብራት ክፍተት መፍትሄ ለማግኘት የተነደፈ ራዕያዊ እቅድ ተደርጎ ታይቷል። ዩናይትድ ስቴትስ ከ10 ዓመታት በፊት ከአፍሪካ ህብረት ጋር ለመስራት ዲፕሎማሲያዊ ተልእኮ በመመስረት የመጀመሪያዋ አፍሪካዊ ያልሆነች ሀገር ሆናለች። ከ2 ዓመታት በፊት ነሐሴ ወር ላይ ፕሬዚደንት ኦባማ ታሪካዊውን የአፍሪካ ሀገሮች መሪዎች ጉባኤ አካሂደዋል። ከዚያ በኋላ ደግሞ አዲስ አበባ የሚገኘውን የአፍሪካ ህብረት ዋና ጽህፈት ቤትን ጎበኙ። በስልጣን ላይ ያለ የአሜሪካ ፕሬዝደንት የአፍሪካ ህብረት ጽህፈት ቤትን ሲጎበኝ ለመጀመሪያ ጊዜ ሲሆን በኔልሰን ማንዴላ ስም በሚጠራው አዳራሽ ስለ መልካም አስተዳደር ንግግር አድርገዋል ሲል የፎሪን ፖሊሲ ድረገጽ ላይ የወጣው ጽሑፍ ዘርዝሯል። ጽሑፍ አያይዞም ፕሬዝደንት ትራምፕ ይህን ጠቃሚ ግንኙነትን የሚጎዱት በዝምታቸው ብቻ ሳይሆን በሌሎች አካባቢዎች በፈጸሟቸው ተግባሮችም ጭምር ነው ሲል አክሏል። foreignpolicy.com ላይ የወጣው ጽሑፍ ለዚህ አባባሉ እንደምሳሌ የጠቀሰው የቀድሞዋ የአፍሪካ ህብረት ኮሚሽን ሊቀመንበር እንኮሳዛና ላሚኒ ዙማ ያሉትን ነው። ላሚኒ ዙማ እንደ አውሮፓ አቆጣጠር ጥር 30 ቀን ላይ አዲስ አበባ በተካሄደው የአፍሪካ ህብረት ጉባኤ ባደረጉት ንግግር በትራንስ አትላንቲክ የባርነት ንግድ ወቅት ህዝቦቻችን በባርነት የተወሰዱባት ሀገር አሁን ከአንዳንድ ሀገሮቻችን ስደተኞች እንዳይገቡባት ለማገድ ወሰነች ማለታቸውን ጽሑፉ ጠቅሷል። አያይዞም ባሮች ሲነገዱባት የነበረች ሀገር ያሉት ዩናይትድ ስቴትስ እንደሆነ ግልጽ ነው። ስደተኞች የታገዱባቸው አንዳንድ ሀገሮች ያሏቸው ደግሞ ሊቢያ፣ ሶማሊያና ሱዳን መሆናቸውን አስገንዝቧል። ጽሑፉ በመጨረሻም የትራምፕ አስተዳደር ማድረግ አለበት የሚላቸውን ነጥቦች አስቀምጧል። የዋይት ሀውስ ቤተ መንግስት አጓን፣ ፓወር አፍሪካንና ትራንስ ሰሃራ ጸረ አሸባሪነት አጋርነትን ያካተቱ ዩናይትድ ስቴትስና አፍሪካ በአጋርነት የቆዩባቸው ውጥኖች እንደሚቀጥል ዋይት ሀውስ በተቻለ ፍጥነት ማስታወቅ ይኖርበታል ይላል። ሁለተኛ፣ የትራምፕ አስተዳደር አዲስ የአፍሪካ ጉዳይ ረዳት ሚኒስትር ለመሰየምና አዲስ አንጋፋ የአፍሪካ ጉዳይ ዳይሬክተር ለመመደብም ቅድሚያ መስጠት ይኖርበታል። ሁሉም ተሰያሚዎች ስለ አፍሪካ ጥልቅ እውቀት ያላቸውና ከብዙ የአፍሪካ መሪዎች ጋር ጠንካራ ግንኙነት ያላቸው እንዲሆኑ ያስፈልጋል ሲል ፎሪን ፖሊሲ ዳት ካም የተባለው ስለ ዓለም አቀፍ ዜናና ትንታኔ የሚያቀርብ መጽሔት ድረ ገጽ አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነች ፍሳዬ እናመሰግናለን። አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ባለፈው ሳምንት መቀሌ ውስጥ በተካሄደው 18ኛው የኢትዮ ሱዳን የድንበር ልማት ስብሰባ ላይ በውጭ ጉዳይ ሚኒስቴር የጎረቤት አገሮች ጉዳይ ኃላፊ አቶ መለስ ዓለም ዓላማውን ሲገልጹ በሁለቱ አገሮች በተለይም በአዋሳኝ ክልሎች መካከል የኢኮኖሚው፣ የፖለቲካው፣ የማኅበራዊውና የጸጥታው ጉዳይ የተሻለ እንዲሆን ማድረግ ነው ብለዋል። የኢትዮ ሱዳን ድንበር ጉዳይ በተነሳ ቁጥር የኢትዮጵያ መንግሥት ለሱዳን መንግሥት የኢትዮጵያን መሬት ቆርሶ የመስጠቱ ነገር በክስ መልክ ይቀርባል። ይህም ጥያቄ ለአቶ መለስ ቀርቦላቸው ጥሩ ጸሐፊ የጻፈው ልብ ወለድ ነው ማለታቸው አይረሳም። ለመሆኑ ከተቋቋመ ዓመታትን ያስቆጠረው የኢትዮ ሱዳን የድንበር ኮሚቴ ምን ይላል ብለን በዚህ ሳምንት ልናቀርበው በገባነው ቃል መሠረት እነሆ አዲሱ አበበ ሁለት እንግዶችን ጋብዞ አወያይቷል። የኮሚቴው ሊቀመንበር አቶ አለሙ አይኔ ከአትላንታ፣ የአካባቢውን ታሪካዊ ሁኔታ በማጥናት የሚሰሩት አቶ አገኙ መኮንን ከሎንዶን ናቸው። አቶ አለሙ ጀምራሉ።
ደራሲ የጻፈው ልብ ወለድ ነው የሚለው ነገር እውነትነት የለውም። ስለ ድንበሩ መሰጠት ጉዳይ ላይ ካልሆነ በስተቀረ ስብሰባ ማድረጋቸው ይህን እናውቃለን።
ዓላማውም በሁለቱ አጎራባች ሀገሮች ያለውን የፖለቲካ፣ የኢኮኖሚ፣ ማህበራዊ ጉዳይ እና የጸጥታ ግንኙነት የተሻለ ለማድረግ ነው ነው የሚባለው።
ይሄም እንደተጠበቀው ሆኖ ዋናው ትልቁ አጀንዳ ግን የሱዳን ፍላጎትና ጥቅም ለረዥም ዓመታት ይጠይቀው የነበረ የድንበሩን ጉዳይ የመወሰድ ወይም ደግሞ በድንበሩ የመካለል ጉዳይም ስለነበረ አጀንዳው ይሄ ዋነኛው አጀንዳ ሆኖ ነው የሚነጋገሩበት።
ግን አቶ አገኘው ከለንደን ይቀጥሉ።
ይሄ ነገር ዝም ብሎ አይደለም የተነሳው። እሳት በሌለበት ጭስ የለም ይላሉ አባቶቻችን። በአሁኑ ስብሰባ እንኳን በ18ኛው እነሱ እንትን ባሉት የገዳሪፉ አገረ ገዢ ጥያቄያችን ይዘን ነው የምንቀርበው 250,000 ሄክታር መሬት በኢትዮጵያ ገበሬዎች የተያዘብንን እናስመልሳለን ብለው አሁን ጽፈዋል።
በዚህ በ18ኛው
አዎ ለ18ኛው ይዘውት ከሚቀርቡት ጥያቄ አንዱ ይሄ ነው። አሁን እኛ አይደለም ልብ ወለድ እያወራን ያለ ነው ወይም እየጻፍን ያለ ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር ነው ልብ ወለድ የሚያወራው ማለት ይቻላል።
የገዳሪፍ ሰው ወይም ተወካይ ጥያቄ ይዘው ቀርበዋል ብለዋል። እኛ ዘገባ ላይ የለም ይሄ። በእርግጥ የገዳሪፍ እዚህ ስብሰባ ላይ ተካፋይ ናቸው። ከሰላ፣ ሴናር እና ብሉ ናይል ናቸው የተካፈሉት።
ሱዳን ትሪቢዩን የሱዳን አንድ ኦፊሻል ጋዜጣ በተደጋጋሚ ስለ ኢትዮጵያ ድንበር ጉዳይ ይዘግባል። አሁን ደግሞ የሱዳን የዜና አገልግሎትን የሀገሪቱ ብሔራዊ የዜና አገልግሎት ሱናን ጠቅሶ ነው የውጭ ጉዳይ ሚኒስትሩ የተናገሩትን ሁሉ ተዘግቧል። ድንበራቸውን እንደሚያገኙ እንዳለቀ፣ እንዲሁም የውጭ ጉዳይ ሚኒስትሩ ያሉት ችካሉን ለመቸከል 75%ን ሱዳን እንደምትችል ወጪውን ተናግረዋል። መሬቱም ላይ በመንመለከትበት ጊዜ የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት ሁልጊዜም ነገሮችን ይደብቅ እንጂ መሬቱ ላይ ችካልም እየተቸከለ ነው አንዳንድ ቦታዎች። እንደገና ደግሞ ገበሬዎች ተፈናቅለው የነሱ መሬት የነበረውን ተነጥቀው ለሱዳን ተሰጥቶባቸው ከሱዳን ተከራይተው የሚያርሱ የኢትዮጵያ ገበሬዎች አሉ። ይሄ በምድሩ ላይ ያለ ሀቅ ነው።
ለዛ ግን መረጃ አላችሁ አቶ ገኛ?
አለን።
እነዚህ የሚያርሱ ገበሬዎች ተገኝተው ሊጠየቁ ሊናገሩ ይችላሉ።
በእናንተ ሬዲዮ እንዲቀርቡ እናደርጋቸዋለን።
እሺ፣ ጥሩ ነው። እሺ።
አዎ፣ ይሄን ሀቅ ነው የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት ሁልጊዜ የሚያፍነው። ለምሳሌ የኛ ድንበር ኮሚቴ እንደተቋቋመ መግለጫ ሲያወጣ ሰዎች ሲፈናቀሉ እናንተ ቪኦኤ በሚዘግብበት ሰዓት ወጡና የውጭ ጉዳይ ሚኒስትሩ የድሮ አቶ ስዩም መስፍን ምንም የተፈናቀለ የለም፣ ምንም የሆነ ነገር የለም፣ የሰጠነው መሬት የለም፣ ድርድርም የለም ብለው ሙልጭ አድርገው ካዱ። ይሄ 11 ግንቦት በፈረንጆች አቆጣጠር 2008 ነው ይሄን ያሉት እሳቸው። በሳምንቱ ፓርላማ ላይ ቀርበው ግንቦት 22/2008 ዓመተ ምህረት በፈረንጆች አቆጣጠር ጠቅላይ ሚኒስትር መለስ ዜናዊ አመኑ የተፈናቀለ እንዳለ፣ ድርድርም ከሱዳን ጋር እንደጀመሩ ተናግረዋል በፓርላማው ላይ ቀርበው። እንደውም በሚያሳዝን ሁኔታ ኢትዮጵያ ፓርላማ ላይ ቆመው የተናገሩት እንደው ከተፈቀደልኝ መናገር ይችላል ስለም ነገሩ ስለሚከነክን ቃል በቃል አስተውሰዋለሁ። ምንድነው ያሉት? ማቹ ጠቅላይ ሚኒስትር የኔን ለኔ ያንተን እንካፈል የሚለውን የኢትዮጵያን አቋም ችሎ በመኖሩ የሱዳን ህዝብና መንግስት እንደ ጅላጅል ሊቆጠር አይገባውም እንዳስተዋይ እንጂ ብለው ለሱዳን ጠበቃ ሆነው የተናገሩበት ነው። እና አንድ ሰው ብቻ ናቸው በእናንተ ሬዲዮ ቀርበው አቶ ሙሄ ታረቀኝ የሚባሉ ዲፕሎማት አሜሪካ የነበሩ 34 ሰዎች ከነፍስ ገበያ የርሻ ቦታ ኢትዮጵያ ውስጥ ያለ የርሻ ቦታ ላይ ታስረው ሄደው እዛም እንዳሉ ያመኑ ሰው ቢኖሩ እሳቸው ብቻ ናቸው። አሁንም እንዲህ ሰው አቶ መለስ አለም ይህንን ቢክዱ አይደንቀንም።
አቶ አለሙ
ሱዳን ትሪቢዩን አሁን ነው ፌብሩዋሪ 15 ቀን በወጣው ኒውስ ላይ የገዳሪፍ አገረ ገዥውን ሳላህ ሰይድ አህመድ የሚባሉትን ሰው ጠቅሶ በዚህ በመቀሌ በሚደረገው ስብሰባ ላይ አንዱ የሚያነሱት ጉዳይ ይሄ የአልፋሲጋ የምትባለውን ቦታ 600 ሺህ ኤከር ስፋት ያለው ለም የእርሻ መሬት እንደሆነ እና ወንዞችን ሳይቀር ጠቅሶ እናትባራ፣ ሰቲ፣ ለባህረ ሰላም በዚህ ውስጥ እንደሚካተቱና ይሄ ጉዳይ የውይይቱ አንድ ርዕስ እንደሆነ ጠቅሷል። እንግዲህ ይሄን ነው የሚክዱት። የሱዳኑ በስብሰባው ላይ የሚገኙ ሰው ናቸው እኚህ ሰው የገዳሪፉ አገረ ገዢ። ሌላው ነገር በእናንተ ኒውስ ላይ አሃሙስ የእናንተ ጋዜጠኛ እንዳቀረበው ኒውሱ ላይ በ2004 ስምምነት መድረሳቸውንም ጠቅሷል። ሱዳን ትሪቢዩንም እዛ ላይ ጠቅሶታል። 2004 ስምምነት መድረሳቸውን እንኳ አንድ ቀን ኢትዮጵያ ውስጥ ገልጸው አያውቁም። ምንድን ነው ያ ስምምነት? በድንበሩ ዙሪያ ላይ ምን ተነጋገሩ? ምን ተስማሙ? ቅድም እንዳልነው አዲስ አይደለም ለቪኦኤ ይሄ ጉዳይ፣ ከዚህ በፊት ዘግበውታል። አቶ መለስ የሻለቃ ጉዊን መስመርን ተከትሎ አጼ ምኒልክ እንደተስማሙ፣ አጼ ኃይለ ስላሴ እንዳጸደቁት፣ ደርግም እንዳጸደቀውና አሁን ያለው ስርዓት ይሄን እያስፈጸመ እንደሆነ በዛ መልክ እንደሚሰሩ አድርጎ ከተገለጸ አመታቶች ቆጥረዋል። ይሄ እንዴት ነው አሁን ይሄ ፊክሽን የሚባለው? በጣም የሚገርም
ፊክሽን ወይም ልቦለድ የተባለውማ የኢትዮጵያ መንግስት የኢትዮጵያን መሬት ቆርሶ ለሱዳን ሰጠ የሚለውን ነው።
አቶ አዲሱ እዚህ ላይ አንድ ነገር ማለት የሚችል ከሆነ የኢትዮጵያ ህዝብ እንዲያውቅ የምፈልገው ነገር አለ። ምንም ቢባል ምን ወያኔ መንግስት የሻለቃ ጉዌንን መስመር እቀበላለሁ ካለ ከኢትዮጵያ መሬት እንደሚሰጥ ነጥቆ እንደሚሰጥ የኢትዮጵያ ህዝብ ሊያውቀው ይገባል።
እንዴት?
ምክንያቱም የጉዌን መስመር የሚባለው አጼ ምኒልክ ያልተስማሙበት ወያኔ እንደሚለው እንደሚለጠፍባቸው ሳይሆን ያልተስማሙበት፣ የጉዌን መስመር የሚባለው ግን ያንን ጥሶ ከተሰጠኝ ስልጣን በላይ ሄጄ ምንም እንኳን የኢትዮጵያ መሬት መሆኑን ባቅም ለሱዳን ሰጥቻለሁ እያለ እየገባ የቸከለውን መሬት ነው የሚሰጠው። የጉዌንን ላይን ተቀበለ ማለት የጉዌንን ላይን ተቀብያለሁ ያለ መንግስት ነገ ማንን ይሰጣል መሰላችሁ? እነ ኦሜድላን ሁሉ ይሰጣል። አሶሳ ውስጥ የሚሰጠው መሬት አለ። እነ ፒቦር፣ እነ አኮቦ፣ እነ ጋሬ፣ እነ ባሮ ወንዞች ሁሉ የኛ አይሆኑም።
የጉዌንን መስመር መቀበል ኢትዮጵያን ይጎዳል ነው ባጭሩ የሚሉኝ እርስዎ?
በጣም አድርጎ ይጎዳል፣ ከህግም ውጭ ነው።
በጣም አመሰግናለሁ አቶ አገኘው መኮንን ከለንደን። ከዚህ ከዩናይትድ ስቴትስ አትላንታ አቶ አለሙ ያይኔ እግዚአብሔር ይስጥልኝ፣ ስለ ጊዜያቸው አመሰግናለሁ።
ዝግጅቶቻችንን አጠናቀን ለመሰነባበት ጥቂት ደቂቃዎች አሉ። ከእናንተ የደረሱንን አስተያየቶችና ሙዚቃ ጋብዘን ይሆናል የምናበቃው። ቅድሚያ ለእናንተ አስተያየቶች።
አይ ቪኦኤ ታደሰትለኝ። ከዚህ ከዩናይትድ በኤርትራ በኩል ያለው ድንበር ክልል አዋሳኝ እሱን ጠቅላይ ሚኒስትር ዛሬ ሲናገር ስለሰማው ነው። አህያ ብራገጥ ጥርስ አይሰበርም። የኤርትራና የኢትዮጵያ ነገር ይቀመጥና እንግሊዝ መጀመሪያ ቦርደሩን ከልሎ የሰጠው በሱዳን በኩል ያለው ድንበር ነው እንጂ የኤርትራ ምንም አያስፈልግም። ኤርትራ ኢሳያስ በህይወቱ እስካለው ድረስ ነው እንጂ እሱን የሚወስነው የኤርትራና ኢትዮጵያን የኢትዮጵያ ሰፊ ህዝብና የኤርትራ ሰፊ ህዝብ ይወስናል። እሱ ጥያቄ አይደለም። ሱዳን ከልሎ እስከ ቆራ ድረስ የገባ መዲኔ ላይ ነው ድንበር ያለው እንግሊዝ የከለለ። ከፖርቱ ሱዳን እና ከካርቱም በስተቀኝ በኩል ያለው መሬት አጠቃላይ የኛ ነው። እሱን ነው የኤርትራና የኢትዮጵያ ምንም የሚያስፈልገው ነገር የለም። እሱ የሚወስነው ሰፊ ህዝብ ነው። በሉ ቪኦኤ ዳና ሁን።
እንዴት ናችሁ ቪኦኤዎች? እኔ የምደውለው ከጀርመን ሀገር ነው። ቀጨሞ እባላለሁኝ። እንዴ ዶክተር ብርሃኑ እያላችሁ ትናገራላችሁ። ፕሮፌሰር ዶክተር ብርሃኑ በሉ እንጂ እንደው ምንም እንደማያውቅ እንደማይም ሆናችሁሳ እንዴ አርሙ።
እስቲ ከጆርጅ ዋሽንግተን ምን ትማራላችሁ? ጆርጅ ዋሽንግተን አገሩን ነጻ ካወጣ በኋላ ስልጣኑን ለህዝብ አሳልፎ የሰጠ ምሳሌ ነው። ይሄንን ባደርግ ኖሮ ዛሬ እኛ መጠለያ የሆነችውን አሜሪካንን በዚህ መልኩ አናገኛትም ነበር። ግን ህወሓቶች አሁንም በአሮጌ አስተሳሰብ ህዝቡን በተለያየ ምክንያት በህግ አሳበው በሐሰት ከሰው ወደ እስር ቤት ማጎር፣ መግደል እና ይሄ አዙሪት መቼ ነው የሚቆመው? አንድ ቀን ያበቃ ቀን የእርስ በርስ ጦርነት ወይም ደግሞ የበቀል ነገር ያስከትላል። እና እስቲ ከዚህ ከስህተታችሁ ተምራችሁ እስቲ አንድ ቀን እንደ ሀያኛው ክፍለ ዘመን መኖር ሞክሩ። ስዩም አጽብሃ ነኝ ከቨርጂኒያ አመሰግናለሁ።
አድማጮች ለዛሬ አርብ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ከአሬታ ፍራንክሊን ዜማዎች አንድ ደግማችኋለሁ ብዬ ነበረ፣ ጊዜ ያገኘን ይመስላል። ከ50 ዓመት በላይ በዘለቀ የተዋጣ የሶልና ሪዝም ብሉስ ስልት ድንቅ ኮከብ ሆና 18 የግራሚ ሽልማቶችን የደረደረችው አሬታ በፕሬዝደንት ባራክ ኦባማ ዘመን በዋይት ሀውስ በዓለም አቀፍ የጃዝ ሙዚቃ በዓል ላይ ያዜመችውን እንጋብዛችኋለን። እያደመጣችሁ ወደ ትግርኛ ቋንቋ ስርጭት እንሻገራለን። ያስተናግድናችሁ ከሰለሞን ክፍሌ ጋር ቆንጅት ታየነን። ነገ በተለመደው በ3 ሰዓት እንገናኛለን። በእኛ በኩል ሰላም፣ በደህና አደሩ። I made some bed rhymes. I've acted out my life on stages with millions of people watching me. How we're alone. I'm singing a song for you.